ቮይስ ኦፍ አሜሪካ።
የደቡብ ክልል ምክር ቤት ቅዳሜ ዕለት ባካሄደው አምስተኛ ዙር አራተኛ ዓመት ዘጠነኛ መደበኛ ጉባኤም የአዲስ ምክትል ርዕሰ መስተዳድር ሹመት አጽድቋል። ለክልል ምክትል ርዕሰ መስተዳድርነት በደህንነት የተሾሙትና የክልሉ ምክር ቤት ሹመታቸውን ያጸኑላቸው የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳ ሆነዋል። ባለፉት 28 ዓመታት ከስዳማ ዞን ውጪ ለክልል መሪነት እሳቸው ሲሾሙ ወይም ሲመረጡ ከኃይለ ማርያም ደሳለኝ ቀጥሎ ሁለተኛ ሰው ናቸው። አቶ ርስቱ ይርዳው የክልሉ ምክትል ርዕሰ መስተዳድር በመሆን ሲሾሙ የተኳቸው አቶ ሚሊዮን ማቶስ ከስልጣናቸው የተነሱበት ምክንያት ለምክር ቤቱ አባላት ያልተገለጸ ሲሆን ቁጥራቸው የበዙ ሰዎች እሳቸው ከስልጣናቸው የተነሱበትን ምክንያት ሲተነትኑ ከስዳማ የክልልነት ጥያቄና በክልሉ ከሚታየው የጸጥታ ችግር ጋር በማያያዝ ላይ ይገኛሉ። አንዳንድ ምሁራንም ደኢህዴን የክልልነትን ስልጣን ከስዳማ ዞን ተወላጆች እጅ ያወጣው ያለ ምክንያት አለመሆኑን እየገለጡ ይገኛሉ። የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁር አቶ ደየሞ ዳሌ ይናገራሉ።
ቢው የድርጅቱን አባላት ቅሬታ ሲያቀርቡ እንደነበር እናውቃለን። በግልጽ ኦፊሻሊ ባይነገር ከድርጅት ስልጣናቸው ማውረዷል የሚል ወሬ አለ። የአቶ ሚሊዮን መውረድ ብዙ እንደ እንትን የሚታይ አይደለም። ምክንያቱም የዞንም የሐዋሳ ከተማም ባለስልጣናት ድርጅቱ አግዷል እናውቃለን፣ እና ከዛ ጋር የተያዘ ሊሆን ይችላል የሚል ግምት ነው ያለኝ። ግን ብዙም ሰው እንደዛ ነው ያለው። አቶ ሚሊዮን በነበሩበት አንድ አመት ያው ከለውጡም ጋር ተያይዞ ክልሉ የተረጋጋ አልነበረም። በሲዳማ ዞን ብቻ ሳይሆን ብዙ ቦታ ኮማንድ ፖስት እስከሚገባ ድረስ እንደዚሁ ችግር ነበረ። አቶ ሚሊዮን ለራሳቸው ዞን ካልሆነ በቀር ለሌላ ቦታ ትኩረት አልሰጡም የሚል ቅሬታ ነበር። ሌላው የሲዳማ ዞን ወደ ሪፈረንደም እየሄደ ነው። ከዛ ጋር ደግሞ እሳቸው እዛ ሆነው የዞኑ ባለስልጣናትም ያው የሲዳማን ጥቅም ነው የሚያራምዱት እና እሳቸውም ክልሉን ወክለው የሚያራምዱ ከሆነ የሚል ፐርሰፕሽን አለ።
ድርጅቱ አቶ ሚሊዮን ማቶስን ከስልጣናቸው በማንሳት አቶ ርስቱ ይርዳውን በምክትል ርዕሰ መስተዳድርነት የሾመው የሲዳማ ዞን ክልል ሆኖ ከደቡብ ክልል ከወጣ በኋላም ክልሉን መምራት ያለበት የሌላ ዞን ተወላጅ ነው የሚል ሐሳብ የሚያራምዱ ቢኖርም አቶ ደየ መዳሌ ግን ሻሪም ሻሚም ደሄደን ስለሆነ የተለየ ነገር የለውም ነው የሚሉት።
ድርጅቱ ሊቀበርም ስሉ የነበረው ክልሉ ቢወጣም ከደሄደን አመራሮች አይሆንም የሚል አቋም አላቸው። ስለዚህ ያው ሲዳማም ቢወጣ ሁለቱም የሚቀረውም ክልል እዛ የሚወጣውም ክልል በደሄደን ስር ስለሚሆን የግዴታ የሲዳማ ባለስልጣን ከዛ ማንሳት አስፈላጊ ነው የሚል ሎጂክ አይኖርም። ሌላ ምርጫ ካልተካሄደ በቀር ከደሄደን ውጭ የሚሆንበት እድል የለም። ድርጅቱ አባላት መካከልም ብዙ ሽኩቻ እንዳለ ግልጽ ነው። ከዛ የተነሳ ነው ይመስል
በህዝብ እንደራሴዎች ፊት ቀርበው ቃለ መሃላ የፈጸሙት የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ለክልሉ ህዝብ ምን መስራት እንደሚፈልጉ ገለጽ አድርገዋል። አቶ ርስቱ የመጀመሪያ በሆነው ንግግራቸው የህዝብና የመንግስትን አደራ ተቀበልኩ ያሉት የክልሉ መንግስትም ሆነ ገዢ ፓርቲ ደኢህዴንም በከባድ ፈተና ውስጥ ባለበት ወቅት ነው ብለዋል። አቶ ርስቱ ሁሉንም የክልሉን ህዝብ በእኩልነት እንደሚያገለግሉም ተናግሯል። የክልሉ ህዝቦች የዲሞክራሲና የልማት ጥያቄዎች በሚገባ አለመመለሳቸውን ተናግሯል።
የዲሞክራሲ ስርዓት ግንባታ መሰረት በመሆኑ የክልሉ መንግስት በህገ መንግስት ላይ በህግ መሰረት የሚያስተምር እርምጃ እንዲወሰድ ከማድረግ ጎን ለጎን ወጣቱንና ሌሎች የህብረተሰብ ክፍሎች በህግ የበላይነት ላይ ያላቸው ግንዛቤ እንዲዳብር የሚያስችል ስራዎች በትኩረት ይሰራል።
ከዚህ በተጨማሪም አዳዲስ አመራሮችን ማዋቀር፣ ሁለንተናዊ ታድሶ ማድረግና ኢፍትሃዊ አሰራሮችን ማስወገድም ትኩረት እንደሚሰጣቸው፣ በሌላ በኩል ደግሞ በክልሉ የሚነሱ ራስን በራስ የማስተዳደር ጥያቄዎችን በብልሃትና የክልሉ ህዝብ በአሳታፊ መንገድ እንደሚፈቱም ገልጸዋል። በኢትዮጵያ ማንነትና በብሔር ማንነት መካከል ያለው ሚዛን መጠበቅ የሚያስችል ፖለቲካዊ ስራ መስራትና ህብረ ብሔራዊ የፌዴራሊዝም ስርዓት ለማጽናት የሚያግዙ ተግባራትም ትኩረት እንደሚሰጣቸው ተናግረዋል። ምክትል ርዕሰ መስተዳድሩ ዘረኝነት፣ ሃይማኖታዊ ጽንፈኝነትና ህገወጥነት በክልሉ እየታየ መሆናቸውና ጽኑ ትግልም እንደሚደረግባቸው ገልጸው በክልሉ ባለፉት 3 ዓመታት በዘለቀው የጸጥታ ችግር የተቀዛቀዘውን ነገር ግን ትኩረት ያላገኘውን የምጣኔ ሀብት መውደቅ መፍትሄ እንደሚፈልግለትም ምክትል ርዕሰ መስተዳድሩ ተናግሯል። የጠቀሷቸው አስቸጋሪና ውስብስብ ያሏቸው በክልሉ የሚታዩ ችግሮች በህዝብ የነቃ ተሳትፎና እገዛ እንጂ በመንግስት አቅም ብቻ እንደማይፈቱ ጠቁመው የአገር ሽማግሌዎች፣ የእምነት ተቋማት፣ አርሶና አርብቶ አደሮች እንዲሁም ወጣቶች ሰላም በማስፈን ረገድ ድርሻቸውን እንዲወጡም ጠይቋል። አቶ ደየሞ ዳሌ ከምክር ቤቱ አምስተኛ ዙር አራተኛ ዓመት ዘጠነኛ መደበኛ ጉባኤ የተጠበቀው ብዙ ውሳኔዎች ሆነው ሳለም ከአስር ወራት በኋላ የተቀመጠው ምክር ቤት የዳሰሳቸው ጉዳዮች ከተጠበቀው በታች ነው ብለዋል።
ከመካሄዳቸው በፊት የደኢህዴን ሊቀመንበር እርምጃ እንወስዳለን፣ ህግ እናስከብራለን፣ ተጠያቂዎች ይነሳሉ፣ ለህግ ይቀርባሉ ብለው ነበር እና ሰው አንደኛ የጠበቀው እሱን ነው። ሁለተኛ በድርጅታዊ ዲስፕሊን ካልያዙ በቀር 10 ዞኖች እንደገና ለክልል ጥያቄ ያቀረቡ ነበሩ። የእነሱ ጉዳይ አጀንዳ ይቀርባል የሚል ኤክስፔክቴሽን ነበረን። ሶስተኛ እኛ የምናውቀው ክልል ውስጥ ከፍተኛ ሙስና፣ የማዳበሪያ ዕዳ አልተመለሰም ብሎ የክልሉ በጀት በየቀኑ 1.8 ሚሊዮን ብር የሚወስድ ወለዳል። ለዛ ተጠያቂ በህግ ይቀርባል ብለን ነበር፣ አልተደረገም እና በጣም ከተገበተው በታች ነው።
ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።